sagantaa afaan amaaraatiin taana naga jenne nage ansoora lafe.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ግንቦት 29 2012 ዓመተ ምህረት ዝግጅታችን ጀመረ። ትግራይ ዛሬ በአረና ግምገማ
ተቃውሞን አመጽን ማስቆም አይቻልም። ይሄ ማቆም የሚቻለው ዲሞክራሲን በመፍቀድ ነው፣ ነጻነትን በመፍቀድ ነው፣ አስተዳደርን በማስተካከል ነው፣ ሌሎችን በማካተት አካታች አካሄድ እንዲኖር በማድረግ ነው።
ህዝባችን የወሰነው የህወሓት አመራር ተቀልብሰዋል የሚል መንገድ በመዝጋት ሰላማዊ ሰልፍ ማካሄድ የፎክሮችን ለማስፈናት እየገለጸ ያለው እና
የአረና ትግራይ ለዲሞክራሲያዊና ለሉዓላዊነት አመራር አባላት አቶ ገብሩ አስራትና አቶ አምዶም ገብረስላሴን የሰማችሁት በዚህ ምሽት ይዘናቸዋል። እና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ጊዜ ውስጥ በተደረጉ 5500 ምርመራዎች 129 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ መረጃ አመለከተ። አጠቃላዩ የቫይረሱ ተጋላጮች ቁጥር 1934 መድረሱን ገልጿል። ከአንድ ዓመት እስከ 90 ዓመት ዕድሜ ክልል ውስጥ ያሉት 75 ወንዶችና 54 ሴቶች ሲሆኑ 124ቱ ኢትዮጵያውያን፣ የተቀሩት ደግሞ የደቡብ አፍሪካ፣ የተባበሩት አረብ ኤሚሬቶች፣ የሱዳንና የኤርትራ ዜጎች መሆናቸውን አመልክቷል። 110ሩ በአዲስ አበባ፣ 10 በአማራ ክልል፣ 6 በሶማሌ፣ 5 በትግራይ፣ 5 በኦሮሚያ፣ 1 በሐረሪ እና 1 በጋምቤላ ክልሎች መሆናቸውንም መረጃው ዘርዝሯል። ከኮሮና ቫይረስ በተያያዘ ያንዲት የ80 ዓመት አረጋዊት ኢትዮጵያዊት የአዲስ አበባ ነዋሪ ህይወት ማለፉንም የሚኒስቴሩ መግለጫ ጨምሮ አስታውቋል። አረጋዊቱ ሆስፒታል በሄዱ በአንድ ሰዓት ውስጥ ህይወታቸው እንዳለፈ ያወሳው መግለጫው ባስከሬን ምርመራ በኮሮና ቫይረስ ተጠቅተው እንደነበረ ሊታወቅ መቻሉን ነው ያስታወቀው። በአጠቃላይ ከኮቪድ-19 በተያያዘ ህይወታቸው ያለፈው ሰዎች ቁጥር 20 መድረሱ ነው። የትግራይ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ዛሬ ባወጣው መግለጫ የአማራ ክልል ባለስልጣናት በአሜሪካ ድምጽ ላይ ህወሓት ህዝባዊ ወያነ ሓርነት ትግራይ የቅማንት ተዋጊዎችን አስተጣቀዋል ማለታቸውን ተቃወመ። ህወሓት የቅማንት ዲሞክራሲያዊ ፓርቲን አስተጣቀዋል መባሉ የአማራ ክልል ባለስልጣናት ግፋቸውን ለመሸፈን ሶስተኛ ወገን ላይ ጣታቸውን ለመጠቆም ያደረጉት ሙከራ ነው ብሏል። በዚህ የሶስተኛ ወገን ልክፍት ፍየል ወዲህ ቅዝምዝም ወዲያ በሚል ርዕስ ባወጣው መግለጫ ህወሓት በምዕራብ ኢትዮጵያ ወለጋ ራሱን ኦነግ ሸኔ ብሎ ከሚጠራው ቡድን ጋር ሆኖ የኢትዮጵያን መንግስት ይወጋል መባሉንም በሰላማዊ ህጋዊ መንገድ የሚታገል የፖለቲካ ፓርቲ ሰራዊት ሊኖረው አይችልም፣ ክሱ ይሉኝታ የጎደለው የሚዲያ ልፈፋ ነው ሲል አጣጥሎታል። የኦሮሚያ ክልል ፖሊስ ሰሞኑን ባወጣው መግለጫ ህወሓት ከአማጺ ቡድኑ ጋር ታጥቆ እየተዋጋ ነው ሲል መወንጀሉ የሚታወስ ነው። የትግራይ ክልላዊ መንግስት መግለጫ ይልቁንም ሰሞኑን ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በኦሮሚያና በአማራ ክልሎች የመብት ጥሰቶች እንደሚፈጸሙ ጠቅሶ ያወጣውን ሪፖርት ፀሐይ የሞቀው እውነታ ካለ በኋላ የሁለቱ ክልሎች ባለስልጣናት ሪፖርቱን ማስተባበላቸውን ኮንኗል። በዚህ ጉዳይ ዙሪያ ሰሞኑን ተጨማሪ ዘገባዎች ይዘን ለመቅረብ ጥረት እናደርጋለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ጥቁር አሜሪካዊው ጆርጅ ፍሎይድ በሚኒያፖሊስ ከተማ በፖሊስ ቁጥጥር ስር ባለበት ህይወቱ ማለፉን ተከትሎ በመላ ሀገሪቱ የተቃውሞ ሰልፉ እንደቀጠለ ነው። በዛሬው የመዲናዋ የዋሽንግተን ሰልፍ በሺዎች የተቆጠረ ህዝብ እንደሚወጣ ነው የሚጠበቀው። የከተማይቱ ፖሊሶች ከሰሞኑ ሁሉ ቁጥሩ የበለጠ ይሆናል ብለው እንደሚጠብቁ አስታውቀዋል። በተያያዘ ዜና የዩናይትድ ስቴትስ ሚኒያፖሊስ ከተማ አስተዳደር የ46 ዓመቱ ጆርጅ ፍሎይድ በፖሊስ እጅ ባለበት ህይወቱ ማለፉን ተከትሎ ፖሊሶች የሚይዙትን ሰው ለመቆጣጠር አንገት በማነቅ እንዳይጠቀሙ ለማገድ ከስምምነት ደርሰዋል። የከተማይቱ ምክር ቤት የክፍለ ሀገሯ የሚኒሶታ አስተዳደር የሰብአዊ መብቶች መምሪያ ስለ ጆርጅ ፍሎይድ አሟሟት የሲቪል መብቶች ምርመራ መክፈቱን ተከትሎ ነው በሙሉ ድምጽ አንገት አንቆ መቆጣጠርን ለማገድ ከስምምነት የደረሱት። ፖሊሶች ሌላ ባልደረባቸው ያልተፈቀደ ኃይል ሲጠቀም ካዩ ጣልቃ ገብተው እንዲያስቆሙ ደግሞም ለበላይ የማስታወቅ ግዴታ ያለባቸው መሆኑን የከተማዋ ባለስልጣናት ከስምምነት ደርሰዋል። ጆርጅ ፍሎይድ ነጩ ፖሊስ ዴሪክ ሸቪን አንገቱ ላይ በጉልበቱ ቆሞ መተንፈስ አልቻልኩም እያለ ሲቃትት ከስምንት ደቂቃ በላይ ተጭኖት ህይወቱ ካለፈ ወዲህ በመላ ሀገሪቱ ፍትህ ይከበር፣ ተቋማዊ ለውጥ እርምጃ ይወሰድ ብለው የሚጠይቁ የተቃውሞ ሰልፎች ሲካሄዱ ቆይተዋል። በለንደን፣ ፓሪስ፣ ሲድኒ ጨምሮ በዓለም ታላላቅ ከተሞችም በሺዎች የተቆጠሩ ሰዎች ሰልፍ አካሂደዋል። በሌላ ዜና የዩናይትድ ስቴትስ የመከላከያ ሚኒስቴር በዋሽንግተን የተሰማሩ ወታደሮች ወደ የጦር ሰፈራቸው እንዲመለሱ ትዕዛዝ እንደሚሰጥ ትናንት አስታውቋል። አርሊንግተን ቨርጂኒያ በሚገኝ ካምፕ ጥቂት ወታደሮች ብቻ እርዳታ ቢያስፈልግ እንዲደርሱ በተጠንቀቅ ይቆያሉ ነው የተባለው። የዋሽንግተን ከንቲባ ሞሪየል ባውዘር ሐሙስ ዕለት ለፕሬዝደንት ዶናልድ ትራምፕ በላኩት ደብዳቤ ከወትሮ በተለየ ከተማይቱ ውስጥ የገቡ ፌዴራል ሕግ አስከባሪ ኃይሎችና የጦር ኃይል ወታደሮች በሙሉ ይውጡልን ሲሉ ጠይቀዋል። ወደ ዋይት ሃውስ በሚወስደው ጎዳና አስፋልት ላይ ብላክ ላይቭስ ማተር የሚለው መፈክር በድምቅ ቢጫ ቀለም እንዲጻፍ የፈቀዱት ከንቲባ ባውዘር አንደኛው መንገድ ብላክ ላይቭስ ማተር ፕላዛ ብለው ሰይመውታል። የዋሽንግተን ብላክ ላይቭስ ማተር ንቅናቄ ቅርንጫፍ በበኩሉ የከንቲባይቱን እርምጃ ከተጨባጭ የፖሊሲ ለውጦች ትኩረቱን የሚነጥቅ አላስፈላጊ ሲል ወቅሷል። ይልቁኑ የከተማይቱ ባለስልጣናት ለፖሊስ ሰራዊቱ የሚሰጡትን በጀት ይቁረጡ ሲልም አሳስቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ግንቦት 29 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚው መሰናዶ እንለፍ። ትግራይ ዛሬ በአረና ግምገማ የግንቦት 29ኛ ዓመት ምክንያት በማድረግ የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ኢትዮጵያ አሁን ያለችበት ጊዜ እጅግ አሳሳቢ መሆኑንና በኢህአዴግ ዘመን ተጨብጠው ነበር ያላቸው ፖለቲካዊ፣ ምጣኔ ሀብታዊ፣ ማህበራዊና ዓለም አቀፍ ስኬቶች መቀልበሳቸውን አሊያም እያሽቆለቆሉ መሆናቸውን በመግለጽ በከበዱ ቃላትና አቀራረብ ተችቷል። ሀገሪቱ ገደል አፋፍ ላይ ትገኛለች ብሏል። የአሁኑን ፌዴራል መንግስትም ከደርግ ጋር አመሳስሎታል። ይህ መግለጫና ፌዴራል መንግስቱም የሰጡት ምላሽ በምልአት ተዘግበዋል። ለመሆኑ በክልል ውስጥ የሚንቀሳቀሱ ፓርቲዎችና ህዝቡስ ምን ይላሉ? ማነጋገር ጀምረናል። የትግራይ ህዝብ ያለበት የድህነት ክብደት ከማንኛውም ሌላ የኢትዮጵያ ህዝብ የባሰ ነው፣ የበረታ ጭቆናም አለበት ሲሉ የአረና ትግራይ ለዲሞክራሲና ለሉዓላዊነት አመራር አባላት አቶ ገብሩ አስራትና አቶ አምዶም ገብረስላሴ ተናግረዋል። ሁለቱም ከቪኦኤ ጋር ባደረጉት ቃለ ምልልስ የግንቦት 2029 ዓመት ምክንያት በማድረግ የትግራይ ክልላዊ መንግስት ያወጣውን መግለጫ የተጋነነ ብለውታል። ለዛሬ አንድ ጥያቄ እናነሳና ትግራይ ውስጥ እየተስተዋሉ ካሉት ሰልፎችና የተቃውሞ እንቅስቃሴዎች እንጀምራለን። ሰለሞን አባተ ነው ያነጋገራቸው። ከአቶ ገብሩ እንጀምር።
አቶ ገብሩ፣ ሰሞኑን አንዳንድ አካባቢዎች በአንዳንድ ወረዳዎች ላይ የተቃውሞ የሚባሉ እንቅስቃሴዎች ይታያሉ። እነዚህ እንቅስቃሴዎች ምንድን ናቸው? መሰረታቸው ምንድን ነው? ከአንዳንድ መጣጥፎች፣ ከአንዳንድ ዘገባዎች ትግራይ ውስጥ ፈንቅል ትግራይ የሚባል ንቅናቄ እንደተጀመረ እንደተፈጠረም ይወራል። አንደኛ ይሄ ምን ያህል እውነት ነው? ሁለተኛ የነዛ እንቅስቃሴዎች የነዚህ የሰልፎች መነሻ እና ጥያቄዎች ምንድን ናቸው? መሰረታዊ መነሻ ማለቴ ነው።
መልካም። እኔ እንግዲህ ትግራይ ውስጥ ሰሞኑን አይደለም ይሄ እንደዚህ አይነት እንቅስቃሴዎች የተጀመሩት፣ ቆይተዋል። ባይዘወይ ቆይተዋል። ትግራይ ውስጥ አፈናው ከፍተኛ ስለነበር ህዝብ አደባባይ ወጥቶ መቃወም፣ ህዝብ አደባባይ ወጥቶ ሀሳቡ መግለጽ የማይችልበት ሁኔታ ነበር። አሁንም አይችልም። እየቆየ ሲሄድ ግን ህዝቡ ፓርቲውን መንግስትንም መድፈር ጀመረ። እንግዲህ ከመጀመሪያዎቹ የህወሀትን ጫና ተቋቁመው ሰልፍ ካደረጉት ውስጥ እምባሰነቲ ይጠቀሳል፣ ደንቤን ይጠቀሳል፣ የእግረ ሐሪባ የሚባል መቀሌ አካባቢ ያለው ቦታም ይጠቀሳል፣ አካባቢም ይጠቀሳል። እነዚህ ነበሩ። አሁን ግን ሰፋ ብሏል። መንገድ የመዝጋት ጉዳይ፣ የመቃወም ጉዳይ ሰፋ ባለ ሁኔታ ይታያል። እንግዲህ ይሄም እንዲያውም አሁን ያለው ኮቪድ-19 አስቸኳይ አዋጅ በታወጀበት ጭምር ነው ህዝቡ የሚወጣው። ይሄ ለምን ሆነ ማለት ማየቱ ተገቢ ይመስለኛል። ፓርቲውም መንግስትም ቢያየው መልካም ሆኖ ይታየኛል። ምንድን ነው ህዝብ ብሶቱ ከፍ ሲል የሚያደርገው ነገር ሁሉ ሞትም እንኳ በሞት አፋፍም ይቃወማል፣ ያምጻል። ስለዚህ ትግራይ ውስጥ እየሆነ ያለው መልካም አስተዳደር የለም። ትልቁ ነገር መልካም አስተዳደር ጠፍቷል። ሙስና ወይ ስርቆት ገዝፏል። አፈና ከፍተኛ ነው። አስተዳዳሪዎች የህዝቡን ድምፅ አያዳምጡም። ህዝቡም እንዲወስን አይፈቀድለትም። ፓርቲው ነው ሁሉ ነገር የሚያደርገው። የሚሾመውም ለስሙ እጅ አውጥቶ መምረጥ ይኖረ ይችላል። ሻሚው፣ አቅራቢው ፓርቲው ነው ያለው። በዚህ ሁኔታ አስተዳደሩ ተበላሽቷል። ብልሹ አስተዳደር አለ። በዚህ ሁኔታ ህዝቡ አማሯል። ስለዚህ ብሶቱን የተለያዩ አጋጣሚዎች ሲያገኝ ይገልጻል። ያ ሁኔታ የታየው የአስተዳደር ማዕከል እዚህ ይሁን በሚል ነው። ከላይ ላይ የሚታየው ነገር ማለት ነው። እኛ ጋር ይሁን በሚል ነው የተነሱ። ወይ የወረዳ ደረጃ ይሰጠን፣ የአስተዳደር ደረጃ ይሰጠን የሚሉ ናቸው እየተነሱ ያሉ። በአሁን ጊዜ የማያቸው ግን ከጀርባቸው ይህ አስቸኳይ አዋጅ በታወጀበት ጊዜ እንደዚህ መነሳቱ የሚያሳየው ነገር ግን አለ። አዋጅ አለ። ያን አዋጅ ተቃቁሞ ሞትም ሊያስከትል የሚችል በንክኪ በመቀራረብ ትሞት ትችላለህ በተባለበት ሁኔታ ይሄን ማድረጉ ትርጉሙ እኔ ከፍተኛ ይመስለኛል። ያም ሆኖ እኛ እንደ አረና አሁን የፈንቅል ነገር እንዲህም እንዳንተ ሰምቼዋለሁ። ግን ህዝቡ ራሱ ነው ይሄን እያደረገ ያለ እንጂ እኔ ሌላ የውጭ ኃይል አይመስለኝም።
የውጭም ባይሆን በውስጥም ማለት
እና ህዝቡ በውስጥ እኔ ብዙም የማየውና የማውቀው ነገር የለኝም። ለነገሩ አረና ዓላማውን ህጋዊ እና ዲሞክራሲያዊ በሆነ መንገድ ሰላማዊ በሆነ መንገድ ሊያሳካ የሚንቀሳቀስ ድርጅት መሆኑ ነው እኔ የማውቀው። ስለዚህ ይሄ ድርጅት ደግሞ ያሸንፋል የሚል ሙሉ እምነት ነው። ሰላማዊ ትግል ሲባል አሁን የተለያዩ ወረዳዎች የሚያደርጉትም የሚያካትት ነው። ይሄ ሰላማዊ ነው። አሜሪካን ሀገር አንድ ሰው ሞታል፣ ጆርጅ ሎይድ ሞታል ብሎ አሜሪካ ከጫፍ እስከ ጫፍ የተናወጸ ነው እና በነገርም ማለት እስካላቃጠሉ ድረስ ሌሎችን እስካልገደሉ ድረስ ይሄም የሰላማዊ ትግል ገጽታ ነው የሚል አስተያየት አለ። ህዝቡ መጠየቁ ተገቢ ነው። ስለታፈነ ነው እንጂ ህገ መንግስቱ በሰላማዊ መንገድ ሰልፍ እንዲወጣ አይፈቅድለታል። ግን አልተፈቀደም። አሁን ሳይፈቅድ ነው ይወጣለው ህዝቡ እንደሚታየኝ። እና አሁን የፈንቅል ስጋት ወየ አመት ስጋት ካለ ከዚህ መማር ያለበት ውሃት ነው የሚመስለኝ። ምንድን ነው የሚሉት? ሰላማዊውን አግባብ እንዲተገበር ያልፈቀደ አመትን ይቀበላል የሚል አነጋገር አለ። እና ሰላማዊ አግባብ ህዝቡ በነጻነት ፓርቲዎች በነጻነት ተደራድረው ተነጋግረው የሚያካሄዱት ነገር ህዝቡን በነጻነት ሀሳቡን ማይገልጽ ከሆነ መጨረሻ ላይ ይሄ ነው የምናገኘው። ኢትዮጵያም እኮ በኢህአዴግ ከአራት አመት በፊት የሆነው እሱ ነው። በሰላማዊ መንገድ የተከለከለ ህዝብ በአመፅ መብቱን ለማስከበር ሞከረ ነው የምለው። እና ይሄ ክስተት በማንኛውም ሀገር በማንኛውም አካባቢ ያለ ነው። ተቃውሞን አመፅን ማስቆም አይቻልም። ይሄ ማቆም የሚቻለው ዲሞክራሲን በመፍቀድ ነው፣ ነጻነትን በመፍቀድ ነው፣ አስተዳደርን በማስተካከል ነው፣ ሌሎችን በማካተት አካታች አካሄድ እንዲኖር በማድረግ ነው እንጂ በማፈን እኔ መብታቸው ነው ባይዘው ህገ መንግስት መብት ነው ሰላማዊ ሰልፍ መምጣት የህዝቡ ጉዳይ። ግን ከዛም የከፋ ሊሆን ይችላል ነጻነት ከሌለና እኔ ያልኳችሁ ብቻ እንጂ የእናንተን አላዳምጥም የምትሉትን አልሰማም ካለ ውጤቱ ይሄ ነው። ራሱ ነው የሚፈጥረው ይሄን ነገር ማለት ነው።
የአረና የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ሁኔታውን ያብራራሉ። ወደ ውይይታቸው ልመልሳችሁ።
አቶ አምዶም፣ ሰሞኑን እንደ ዋጅራት ወረዳ፣ አስገደ ወረዳ በመሳሰሉ አካባቢዎች የተቃውሞ እንቅስቃሴዎች እንደሚደረጉ ይሰማሉ። እነዚህ በእውነት አንደኛ የተቃውሞ እንቅስቃሴዎች ናቸው ወይ? ሁለተኛ ምንድን ነው ጥያቄው የህዝቡ?
በአስገደ ሚያሻንት አካባቢ ያለው ተቃውሞና ወደራስ ያለው ህዝባዊ ተቃውሞ ነው። በምንድን የሚገለጠው? አንዱ ራስን በራስ ማስተዳደር ይፈልጋል። ሁለተኛ የመሰረተ ልማት ለሰሰ የዲሞክራሲን ተጠቃሚ መሆኑ ይፈልጋል። አንድ በአቅራቢያው አስተዳደር አገልግሎት ማግኘት ይፈልጋል። እና ይሄ ጥያቄው ማለት ይሄ ፍላጎቱ ተዘራው እንዳይሆን ያደረጉት ይህ ውሀት የዞንና የክልል አመራሮች ናቸው። የራስ ገደ ወደ ሁለቱ አካባቢዎች ዞን መርጦ አመራሮች ላከል ናቸው። አመራሮቹ እኛ እነዚህ አመራሮች አንቀበልም፣ ይሄ ውሳኔም በሙስና የተቀየረ ነው፣ ህዝባችን የወሰነው በህወሀት አመራር ተቀልብሰዋል የሚል መንገድ በመዝጋት ሰላማዊ ሰልፍ ማካሄድ መፈክሮችን በማሰማት ላይ እየገለጸ ያለው። ለምሳሌ በወጀራት ያጋጠመው እነዚህ አመራሮች አይወክሉንም፣ ህዝባችን ወደ ሁለት መከፋፈል ጥያቄያችን እንዳይመለስ የሚደረግ የህወሀት ሰንሰል አንቀበልም፣ ስርአታችን አንጪ ስርአት ነው የሚለውም የእኩልነት ስርዓት ነው እንጂ እንደናንተ አይነት ስርዓት አንቀበልም እስከ ማለት ነው የደረሰው እንቅስቃሴ። ይቺ ሌላው ደግሞ በጨርጨርም በተመሳሳይ ጥያቄ አለ። በጨርጨርም ደቡባዊ ዞን አመራሮች ተወዳይ ሐለፈ ዋና አስተዳዳሪ እና አቶ ጌታቸው ረዳም ሄደው ነበረ። ለነሱ ምንድን ያሏቸው? እናንተ የኛን ጥያቄ ምልት አልፈለጋችሁም፣ የእኛም አይደላችሁም፣ ህወሀት የኛ አይደለም፣ ከአሁን በኋላ የምንተዳደረ በእናንተ ሳይሆን በህወሀት ሳይሆን በራሳችን አበግሮዎች ነን የምንተዳደረው። አበግሮ ማለት ምንድነው? በህዝብ የተመረጡ ከተለያዩ አካባቢዎች የተወከሉ አመራሮች በራሳችን የምንተዳደረው የሚል ሀሳብ ነው ተመለሳቸው። ከዚህም በተያያዘ ዞኑ አስተዳዳሪ ያቀበት ከመለስ ይልቅ ልዩ ሀይል የላኳቸው። ሁለተኛው ደግሞ ስንጣሉ አካባቢ ከወር በፊት ተመሳሳይ እንቅስቃሴ ነበረ። ወረዳችን ልመልሳለ ወንድ ከስምንት ቀን በኋላ በሽማግሌዎችና በሃይማኖት መሪዎች መንገድ ተከፈተ። ከዚያ በኋላ በዚያ ተቃውሟቸዋል የትግራይ ልዩ ሀይል ለመዋጋት ተዘጋጅታችሁ ነበር የተባሉትን 10 ምልሻዎች ጥንንጃችን አምጡ ተብለው እንዲያራግፍ ተደርጓል። ወጣቶች ይኖራሉ የተባለ ወጣቶች ደግሞ ከየበረሃቸው ከየመንገዳቸው እየተዳፈኑ ሲወሰን ነበር። ይህ ስራ ጥያቄ ቢሆን ህወሀት እየወሰደ ያለ የሀይል እርምጃ ይህን ያክል ባልሆነ ነበረ እና አሁን ከስርዓት መቀየር የሚደርስ ተቃውሞ ነው ያለው ለማለት ነው።
አቶ አምዶም፣ አፈና እንዳለ ጭቆና እንዳለ ነው ትግራይ ውስጥ እየነገሩኝ ያሉት። ፓርቲያችሁም ደጋግሞ የሚናገረው ይሄንኑ ነው። እናንተ ግን እዛው ተደራጅታችሁ እዛው እየተንቀሳቀሳችሁ ነው ያላችሁት። ይሄው ለሚዲያ ለዓለም አቀፍ ሚዲያ በአሁኑ ሰዓት እርሶ ስሜቶን ሁሉ በነጻነት እየተናገሩ ነው። እንዴት ነው እነዚህን ሁለት ሁኔታዎች የሚያስታርቋቸው?
እኛ በአረና የምንቀሳቀሰውን እኛ ነው የምናገረው። ነጻነት ስላለ አይደለም ይህ የምትናገር ክላለት ተናግሬ በነጻነት ስለምኖር ሳይሆን ይህ እየታፈርኩም ቢሆን እየተንገላታሁም ቢሆን እስከምገደል ድረስ በነጻነት ራሴ መስዋዕት አድርጌ ነው ፓርቲያችንም እስካሁን የተለያዩ እርምጃዎች የፈርበታል። አራት ሰው ተገድለውብናል። በርካታ ሰው እያንዳንዱ አባላችን ሁለት ሶስት አራት የታሰረ ያበላካ ከሚስቱ ጋር እንዲለያየ ያልተደረገ ወይም ጥርት ያልተደረገ ሃይማኖት ውስጥ ከመቀየር የደረሰ ጫና ከቤት ለምሳሌ ቤት አንድ ቤት ጥመ ተርጋታ እንዳንኖር የተለያዩ ተንኮሎች ይሰራሉ እና እኛ እየተናገርን ያለ ነው በህወሓት የሚመጣው ግፍ የመቀበል ራሳችን አዘጋጀን ነው እንጂ ነፃነት ስላለ አይደለም። እኛ አንድ መርጠን ነው ከባርነት እየተናገርን ነው ይሻላል ብለን ነው ከባርነት እየተናገርን የተንቀሳቀስ በነፃነት የተንቀሳቀስ መሞት የታሰር መንገላታት በሚል ቁጠኝነት ነው እንጂ የህግ መንግስታዊ ሌልታችን ስለሆነ ህወሓትን ነት የሚያስከብር እያደረግ ነው ያለ ነው ጉዳይ አይደለም። ስለዚህ አረና በቁጠኝነት ተነስቶ እየታገለ ነው እንጂ ነፃነት አግኝቶ መብቱን ተሰበለት እየተንቀሳቀስ ነው ለማለት ያስቸግራል።
አቶ አምዶም አባሎቻችሁ እንደሚታሰሩ ገደሉ ነግረውኛል እና በተለይ አራት አባሎቻችን ተገድለውብናል ብለውኛል። እነማን እንደሆኑ በስም ሊጠሩልኝ ይችላሉ እነዚህን ሰዎች የተገደሉት ቢያንስ?
አዎ ይቻላል። አቶ አርጋው ዘሪሃንስ በሸራ አካባቢ የተገደሉ የመረለት አካባቢ ተወላጅ ናቸው። ሁለተኛው ደግሞ አቶ ልጃንም ሀልአዊ ይባላሉ። በማጨሙ ነዋሪ ማዕከላዊ ኮሚቴ አባል የነበሩ ናቸው። ሶስተኛው ደግሞ ወጣት ዝናቡ ሀይድ ይባላል። ይሄ በወደራት አካባቢ ተወላኛው። አራተኛው አቶ ታደሰ አብርሃ የሚባሉ ናቸው። ዜና የካድራ 2007 ምርጫ አካባቢ በተወዳዳሪ የነበሩና ከገድለው በልዩ ሀይል የተገደሉ ናቸው። ስለዚህ እነዚህ አባሎቻችን በህወሓት መንግስት የተገደሉብን ናቸው።
አቤት ብላችኋል ለማንም አካል ይሁን ለፌዴራል መንግስት፣ ለክልሉ መንግስት፣ ለዓለም አቀፍ ማህበረሰብ እነዚህን ሪኮርዶች ወይም እነዚህን ይዛችሁ
አድርገናል? ለሁሉም አድርሰናል። አሁን ለሁሉም ቅርበናል። ግን አንድ ብቻ ፍርድ ቤት ቀርቦ ውሳኔ ተሰጥቶት ነበረ። አቶ አረጋዊ ዘሪሁንስን የገደለውን ሰው 15 ዓመት ተፈርዶ ታስሮ ነበረ። ይሁን እንጂ በሁለተኛ ወሩ በሁሉም የትግራይ ክልሎች የለም አስተነዋል እና ይህም ሪፖርት አድርገናል። ስለዚህ ፍርድ ቤት ተፈርዶበት የታሰረን ተቶት እስከ መልቀቅን የሚደርስ ስራ ነው የሚሰሩት።
አሁን ከሚነግሩኝ ጋር የተያያዘ አንድ መልእክት ሰሞኑን የስራ አስፈጻሚ ኮሚቴያቸው አባል የሆኑት አቶ አብርሃ ደስታ በፌስቡክ ገጻቸው ላይ አውጥተው ነበረ። ትንሽ ጠንከር ያለ መልእክት ነው ያወጡትና ይሄ በነገራችን ላይ አቶ አብርሃ ደስታን ለማግኘት በተደጋጋሚ ጥረት አድርጌ ነበረ ራሳቸውን ለማነጋገር አልቻልኩኝም። ምናልባት ከመገናኛ ብዙሃን ዞር ብለዋል ወይ መግለጫ ለጊዜው አይሰጡም የሚል መልእክት አግኝቻለሁኝ። ነገር ግን ይሄ መልእክታቸው ምን ያህል እውነት ነው? ምክንያቱም በደህንነት ክፍሉ የተወያየበት እንቅስቃሴ ነው ህወሓት የሚያደርገው፣ ሰዎችን ለመግደል ጥረት እያደረገ ነው፣ ወይም ደግሞ ከገደለ በኋላ ፌዴራል መንግስቱን ለማስወንጀል እየጣረ ነው የሚል መልእክት ነው ያወጡት አቶ አብርሃ ደስታ። ምን ያህል እንደ ፓርቲ ተነጋግራችሁበታል ይህንን? እሳቸው መቼስ የስራ አስፈጻሚ ኮሚቴ አባል ሆኖ ነው ይህንን ያወጡት።
ልክ ነው። ህወሓት እንደ ፓርቲ ብቻ ነው አደ ብቻ አደ እኛ ላይ ጫና የሚያደርገው? በተለይ የድህነት እና የጸጥታ አካላት እኛ ላይ ከፍተኛ ችግር ይፈጥራሉ። ይህም በአቶ አብርሃ ደስታ የማስተን ሙከራ ተደርጎ ነበረ ባለፈው። በሌላ በኩል ደግሞ የህወሓት ካድሬዎች ደግሞ ምንድን ነው ብለው እያስወሩ ያሉት የፌዴራል መንግስት በትግራይ ያሉ ፖለቲከኞችም ገድሎ ህወሓት ክልሎች ሊድ ይችላል የሚል አውቀው የጮሁ ነው እና ይሄ የህወሓት ተንኮል አስቀድሞ እኔ አይደለሁም ራሱ ገድሎ እኔ አይደለሁም ለማለት ደረበ ተንኮል ሊሆን ይችላል የሚል ነው ዋናው ትኑ። እንደ አብርሃ ደስታ አቶ ብርሃነ የተባለ የቤታን አባልም በመኪና ካፍ ነው በረሃ ላይ አስራቸው ደብድበው እንደላኳቸውም አንዱ ምልክት ነው። ስለዚህ ይሄ ጉዳይ የህወሓት ዶክተር እንቅስቃሴ ተግባርና እንቅስቃሴ ስለሆነ ኃላፊነት ተጫውቶ ይሄን ጸጥታ የማስከበርም ሰላም የማስከበርም የራሱ ኃላፊነት መሆኑ ግዴታ መሆን አውቆ ራሱ መጥቶ ራሱ በመጭን የሚያደርገው እንቅስቃሴም ህብረተሰብ መጥቶ እንዲቆይ በማሳሰር ነው።
በዚህ የአቶ አብርሃ ደስታ መልእክት ላይ አረና ትግራይ ተወያይቶበታል እንደ ፓርቲ በማዕከላዊ ኮሚቴም በስራ አስፈጻሚም ወይም በአባላት ደረጃም ቢሆን
እነዚህ እንቅስቃሴዎች ዘወትር ስለሚያጋጥሙ ለየት ያለ እንቅስቃሴ ሲደረግን እንወያያለን። ይሄ ደግሞ በዚህ ሁለት ሳምንት ደግሞ በእኔም በሌሎች አባሎቻችንም ጫናዎች እየጨመረ ነው። በካቢኔዎች ደግሞ ወንጀላም አለ። ሌሎች ከሚገናኝም ከማይገናኝም ነገሮች እያገናኙ ደግሞ ወንጀል ስራ ስላለ ይህ ጉዳይ መንግስት ወይም ህወሓት እንደግረው አንድ ነገር ለማድረግ ሲያስብ ምን አይነት እንቅስቃሴ እንደሚያደርግ አይተን ተወያይተንበታል። ወደፊትም ሁኔታዎች አይተን መግለጫም እናወጣለን።
የትግራይ ብሔራዊ ክልላዊ መንግስት ሰሞኑን ባወጣው መግለጫ ላይ አቶ አምዶም ፌዴራል መንግስቱን በብርቱ ስርዓቱ ይወቅሳል። እጅግ በጣም በከበዱ ቃላት ነው የሚወቅሰው። ፌዴራል ስርዓቱን የማፍረስ አካሄድ እንደሆነም እየተከተለ ያለው ነው የሚናገረው። አረና ትግራይ ምንድን ነው ያለው አቋም በዚህ ጉዳይ?
ፌዴራሊዝሙ የፈረሰው አሁን ሳይሆን ቆይተዋል። ኢህአዴግ በአብዮታዊ ዲሞክራሲ ፕሮግራሙ ዲሞክራሲያዊ ማዕከላዊነት የሚል መመሪያ አለው። እያንዳንድ አባል የፓርላማም የሌላም አባል ወደ ፓርቲ ስለሚጠቀም ወይም ታዘዝ ስለሚሆን የፓርቲን የሌሎችን ፖለቲካ የአብዮታዊ ዲሞክራሲ ይከፈል እና ትክክለኛ ስርዓቱ በሚፈቅደው ፌዴራሊዝም በኢትዮጵያ ነበረ የሚል እምነት የለም እና ገና ሀቀኛ ፌዴራሊዝም ገና ስላልመጣ ድሮም እየተጣሰ ነው፣ አሁንም የተለየ ነገር የለም እያሉ ነው።
ሀገራችን ኢትዮጵያ ገደል አፋፍ ላይ መድረሷ በገሃድ የሚታይ ነው የሚል አረፍተ ነገርም አስፍሯል በመግለጫው ላይ የክልሉ መንግስትና፣ እንዴት ነው ይህንን ነገር የምትረዱት እናንተ?
እኔ ካልመራው ኢህአዴግ ካልመራ ኢትዮጵያ ትበታተናለች፣ ኢትዮጵያ እንዳትበታተን የሚያዛት ኢህአዴግ ነው የሚል የ27 ዓመት የኢህአዴግ ፕሮፓጋንዳ ነው። አሁንም ህወሀት የገዛ ፕሮፓጋንዳ አለ። በእርግጥ በኢትዮጵያ የፖለቲካ ሁኔታ እና በኮሮናም ከሌሎች ውጭ አካባቢያዊም በምስራቅ አፍሪካ ያለ ፖለቲካም ችግር አለ። ግን እነዚህ ችግሮች እያለም ኢትዮጵያ ትሰርታለች ገደል አፋፍ ናት የሚለውን በጣም የተጋነነ ነው። ኢትዮጵያ ከዚህ በፊት የጋጥማ ችግሮችን አልፋለች። አሁንም የኢትዮጵያ ህዝብ እነዚህ ችግሮችን ያርፋቸዋል። ህወሀት እንደሚለው እኔ ሰው የሌለው ኢትዮጵያ ትሰርታለች የሚለውን ተቀባይነት ያለ አይደለም።
በተለይ ከምርጫ ጋር ተያይዞም ነው እንደዚህ አይነት ጥያቄ የሚያነሳው ህወሀትና ወይም የክልሉ መንግስት ይቅርታ። እና ይሄ መጪው ምርጫ በትግራይ ውስጥ ያለው አካሄድ እና በፌዴራል ደረጃ ያለው አካሄድ የተለያዩ ናቸው እንደምናየው።
አረና በምርጫ ጉዳይ ላይ ያለው ምርጫው ለመራዘም ምክንያት የሆነ ምንድን ነው የሚል ነው አጥኖት የሰጠ። በሀገራችንም በዓለማችንም ያለው የኮሮና ቫይረስ በጣም አስጊ ነው። በህዝባችን ህልውና ደህንነትም በጣም አዳጋች ነው። በኢኮኖሚ በፖለቲካውም ተዘማጅ ችግር ይፈጥራል። ስለዚህ አረና የሚለው እኛ ለኢትዮጵያ ህዝብ ለትግራይ ህዝብ ጤንነት ቅድሚያ ይሰጣል። በዚህ በሽታ ደግሞ የፖለቲካ ትርፍ ማግኘት አይፈልግም። ይሁን እንጂ ኮሮና ከምርጫ ከዝግጅት ጀምሮ እስከ ምርጫ መካከል እና ከምርጫ ካለፈ በኋላ ጭምር ያለው ዝግጅት ምንም አይነት ዝግጅት አልተደረገም። ምንም አይነት ዝግጅት ስላልተደረገ የምርጫ ባህል ደግሞ ህዝብ በመሰብሰብ ከልማት ህዝብ በማውጣት በማስተማር የህዝብ እንቅስቃሴ የሰዎች እንቅስቃሴ ፈጣንና እያንዳንዱ አካባቢ የሚፈትሽ ነው። ስለዚህ ይሄ በሽታ እያለ ወደ ይህን ተግባራት ለማከናወን አመቺ ነው የሚጠየቅ የለውም። ምርጫ መራዘሙ የምርጫ ቦርድ ያቀረበ ሀሳብ አረና ተቀብለዋል። የትግራይ ክልልም የፌዴራል መንግስትም የዓለም ጤና ድርጅትም ኮሮና ቫይረስ በትግራይም በኢትዮጵያም አስጊ አይደለም፣ ወደ ነበረበት እንቅስቃሴ መመለስ አለበት የሚል ሪፖርት ጥናት ከመጣ ግን አረና ሁሉ ዝግጁ ነው፣ ለውድድር ዝግጁ ነው ማለት በአስፈላጊ በሆነ ጊዜ ለመሳተፍ ዝግጁ ነው። ይሁን እንጂ ካለ ተጨባጭ መምጣት በየቀኑ በትግራይም እስከ 40 ሰው በስተር በአንድ ሰዓት በኢትዮጵያም በአንድ ቀን 100 ሰው እየተገኘ ነው በቫይረሱ የተያዙ። ይህን እያደምጫ አካሄዳለ ማለት ያለው የበሽታ ስርጭት በእጥፍ አባቢች ህብረተሰቡን ላስጨርሰው ማለት ነው። ስለዚህ እንደ አረናም እንደ መድረክም የፌዴራል መንግስትም የክልል መንግስትም ጊዜያቸው እየጨረሱ ነው። ምርጫ እንደ አግባቡ ለመካሄድም አስቸጋሪ ነው። መሆን ያለበት ምርጫ ካልተካሄደ በምን መንገድ በህብረተሰብ ተቀባይነት ያለው የሚመጡ ችግሮችን ኃላፊነት መውሰድ የሚችል ወይም መሸከም የሚችል መንግስት እንዴት ማቋቋም እንዳለብን በጠቅላይ ሚኒስትር ደብዳቤ አስገብተናል። ይህም ደግሞ መጀመሪያ ወደ የሚመለከታቸው ባለድርሻ አካላት ለድርድር ቀርበው ምርጫው እስከ መቼ መራዘም እንዳለበት፣ ምርጫውን እንዴት ማን ይምራው፣ በምን መንገድ መመራት እንዳለበት፣ የአንድነት መንግስት እንዴት እንመሰረታለን የሚለውን መወያየት አለብን የሚል ነው አቋማችን።
በዚህ መግለጫ ላይ የትግራይ ክልላዊ መንግስት ፌዴራሉን መንግስት ከደርግ ጋር አመሳስሎታል። አረና ትግራይ ያመሳስለዋል
ደርግና የፌዴራል መንግስቱ እየታሰለ ያለው የመሳሰልም የሚለውም ያው እንደ የህወሀት መነጽር በራሳቸው መነጽር አይተው ሊሆን ይችላል። እኛ ግን ደርግ ከአሁን በኋላ ይመለሳል የሚል እምነት የለንም። ደርግ ይቅርና የድሮ ኢህአዴግም ተመልሶ ይመጣል የሚል እምነት የለንም። ምክንያቱም የኢትዮጵያ ህዝብ ከጊዜ ወደ ጊዜ ንቃት የለናው እያደገ ነው። ለማንኛውም እንደ ደርግ አይነት እንቅስቃሴ የሚያደርግ ይቅርና እንደ ኢህአዴግም የሚንቀሳቀስ መንግስት የሚቀበል ህሊና የሚቀበል ጀርባ የለውም። ስለዚህ የፌዴራል መንግስት እንደ መንግስት እንደ ፓርቲም ወደ ኢትዮጵያ መቀጠል የሚፈልግ ከሆነ ተመልሶ ወደ ደርግነት ይመረጣል የሚልነት የለንም። ህወሀትም በራሱ መነጠራቸው ሊሆን ይችላል እንጂ እንኳን እንደ ደርግ እንደ ኢህአዴግም የሚሆን መንግስት ከአሁን በኋላ ይመጣል የሚል እምነት የለንም።
አቶ አምዶም ይህ የብሔራዊ ክልላዊ መንግስቱ መግለጫ የሚጀምረው እንደትናንቱ ሁሉ ዛሬም የጋራ ክንዳችንን አፈርጥመን ፌዴራላዊ ዲሞክራሲያዊ ስርዓታችንን አንኮታኩተው ሀገራችንን ብተና አፋፍ ላይ ያደረሱትን የጥፋት ኃይሎች አደብ እንዲገዙ ሁላችንም ተባብረን እንደምንንቀሳቀስ ተስፋ በማድረግ ነው የሚል መልእክት አለው። ትንሽ ኃይል አለበት፣ የኃይል መንፈስ አለበት ውስጡና ህወሓት በአሁኑ ጊዜ ወይም የክልሉ መንግስት በአሁኑ ጊዜ ከፌዴራል መንግስቱ ጋር በኃይል የመገዳደር ሀሳብ አለው ብለው ያስባሉ? እሱ እዛው ህዝብ ውስጥም ያሉ እንደመሆኑ
ህወሓት እንደ አብዮታዊ ዲሞክራሲ አራማጅ ድርጅት ጠንክሮ የሚፎካከራቸው ድርጅት ወይም አካል ካለ በጠላትነት የሚተርጉት እንጂ እንደ ተፎካካሪ አይቱ። ስለዚህ ከስልጣናቸው የሚያባርራቸው ወይም የሚያሸንፋቸው አካል ሲመጣ ሁሌ በጠላትነት ነው የሚፈረጅ። እንደ ጠላት ማጥፋት የሚወዳደር ሳይሆን እንደ ጠላት ማጥፋት ነው ዋናው የፕሮግራሙ አቅጣጫና ይህም ከዚህ የተለየ ይኖራል የሚጥለት የለም።
አቶ አምዶም በቅርቡ አንዳንድ መልእክቶች ሲንጸባረቁ እናያለን፣ ከእናንተም አካባቢ ማለት ነው፣ ከአንዳንድ አባሎቻችሁ ከስራ አስፈጻሚ ጭምር ቪኦኤን ጨምረው አንዳንድ ሌሎች መገናኛ ብዙሃን አውታሮች በዓለም አቀፍ ደረጃ ያሉ በህወሓት ቁጥጥር ስር ወድቀዋል የሚል ቅሬታ ይሰማልና ምን ማለት ነው? አንደኛ ይህንን እርስዎ ይጋራሉ ወይ? ሁለተኛ ሊያብራሩልኝ ይችላሉ ወይ የሚያውቁት ከሆነ ይህንን ሁኔታ?
እኛ በህወሓት ይሁን በሌላ ወድቋል የሚለውን ድምዳሜ ላይ አልደረስንም። ይሁን እንጂ በትግራይ አካባቢ የህብረተሰብ ድምፅ ማሰማት ሲገባቸው አይተው እንዳላዩ ወይ ደግሞ ህዝቡ የሚል ጥያቄ ችላ በማለት ህወሓትን ፕሮፓጋንዳ የሚደግፍ መግለጫዎች ወይም ፕሮግራሞች፣ ዜናዎች መስራት ወይም ሰምቶ እንዳልሰሙ መሄድ ይታያል እና ለዚህም ዋና ማሳያም ደግሞ አስገደና ሻንስ አካባቢ ወረዳና በዝራት የነበረው የህዝብ በጣም የህዝብ አመት እስከ ስምንተኛ ቀን እኛ በሁለተኛ ቀን ጀምረን ስንዘግበው የማህበራዊ ሚዲያ ስንዘግበው ሌሎች የጀርመን ሬዲዮ፣ የአሜሪካ ሬዲዮ፣ ቢቢሲን፣ የፌዴራል መንግስትን ሚዲያዎች፣ የህወሓት ትግራይ ላይ ያሉ ሚዲያዎችን ምንም ሽፋን አልሰጡ እና ይሄ የህብረተሰቡ የትግራይ ህዝብ ድምፁን መሰማት ሲገባው እነዚህ ሚዲያዎች ደግሞ ያሉት ብቸኛ አማራጮች ናቸው እና በአግባቡ ሊያሰሙለት ይገባ ነበረ። ስለዚህ እነዚህ ሚዲያዎችን ዳግም ሪፖርተሮቻቸውን ድርጅቱን ራሱ መፈከስ እንዳለባቸው ይህ በምን መፈረግ ባንችልም ህብረተሰቡ የታመመለትን ዓላማ እየዋለ ስላልሆነ በዚህ መልኩ አይቶ ራሳቸውን ፈትሸው መሻሻያ ቢያደርጉ ደስ ይለናል።
አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ።
እሺ፣ እኔም አመሰግናለሁ ለተሰጠኝ ሁሉ እንዲተላለፈኝ ተስፋ አደርጋለሁ።
ይተላለፋል።
ለዛሬ ሁለቱንም እናመሰግናለን። በቀሪ ጉዳዮች ላይ የሚሉትን እንዲሁም የሌሎችን ድምጾች ደግሞ በሌሎች ውይይቶችና ዘገባዎች እናሰማችኋለን። በነገራችን ላይ የትግራይን ክልላዊ መንግስት ተጨማሪ ማብራሪያና ሀሳብ ለመጠየቅ ከክልሉ ፕሬዚዳንት አንስቶ በተለያዩ ደረጃዎች ያሉ ባለስልጣናትን ለማግኘት በስልክና በጽሁፍ መልእክት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። እንደተሳካልን ምላሻቸውን ይዘን እንመለሳለን። ከአሜሪካ ድምፅ የሚተላለፈውን የቅዳሜ ግንቦት 28 2012 ዓ.ም ምሽት ፕሮግራማችንን ነው እያዳመጣችሁ ያላችሁት። አድማጮች ስለምታዳምጡን እናመሰግናችኋለን። አስተያየት ወይም ጥያቄ ካሏችሁ ሆርን አት ቪኦኤ ኒውስ የኢሜል አድራሻችን ላይ ላኩልን። ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኛላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ግሩም የሆኑ የእንግሊዝኛ ዘፈኖችን መራርጦ አብሯችሁ ሊያመሽ ተዘጋጅቷል። ቀሪውን ሰዓት ዘና ብላችሁ እንድታሳልፉ ከእርሱ ጋር ልተዋችሁ።
አመሰግናለሁ አመሰግናለሁ ጽዮን አየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች። በጥቁሩ አሜሪካዊ ጆርጅ ፍሎይድ በፖሊስ መገደል ምክንያት በተቃውሞ ሰልፍ እየተናወጠች ከምትገኘው የዋሽንግተን ዲሲ ከተማ ሳምንታዊ የክብር ሰላምታ ይድረሳችሁ። በአሁኑ ሰዓት ቀን በቀን በዓለማችን የምንሰማቸው ዜናዎች የሚያሳዝኑና አንገት የሚያስደፉ ሆነዋል። የሬጌው ንጉስ ቦብ ማርሊ So Much Trouble in the World ብሎ ባቀነቀነው ዜማ ነው የምሽት ፕሮግራማችንን የምንጀምረው። ማሽ ትራቨል ኢን ዘ ወርልድ እያለ ቦብ ማርሌ በተጫወተው ምርጥ ዜማ ነበር የምሽት ፕሮግራማችንን የጀመርነው። ሰሞኑን በዜና እንደተከታተላችሁት በመላው የዩናይትድ ስቴትስ ከተሞችና በሌሎችም አገሮች ጥቁሩ አሜሪካዊ ጆርጅ ፍሎይድ በነጭ ፖሊስ በመገደሉ ምክንያት ሰላማዊ ሰልፍ እየተካሄደ ነው የሰነበተው፣ ዛሬም እየተካሄደ ነው። ቀጥለን የምናደምጠው ዜማ It is because I am black የተሰኘ ነው። በዚች ምድር ላይ አብዛኛው ሰው ያለመውን ህልሙን ሲያሳካ የኔ ህልም ግን የማይሳካው ለምንድን ነው? እንደ ማንኛውም ሰው ካሰብኩትና ካለምኩት ደረጃ ለመድረስ ጠንክሬ እሰራለሁ። ህልሜ ግን እንዳይሳካ የሚጎትተኝ ነገር አለ። በቆዳዬ ቀለም ይሆን እንዴ ያሰብኩት ደረጃ እንዳልደርስ የተደረግኩት? Is it because I am black የተሰኘውን የሲል ጆንሰንን ዜማ ነው ቀጥለን የምናደምጠው። Mm-hmm.
Is it because I'm black? Oh, somebody tell me, what can I do? Will I survive or will I die? Oh, keep on holding me back. Keep on holding on. Keep on picking on me. Somebody, I want to be somebody so bad. You see, I want diamond rings and things like you do. And I want to drive Cadillac cars. Oh, I want to be somebody so bad. But you keep on putting your foot on me. Somebody say one time, you can make it if you try. Oh, and some of us, we're trying so hard. We're trying so hard. I want you to know that I don't speak for myself, but I speak for y'all too right now. You see, if you have white, light brown skin, or the high yellow, you're still black. So we all got to stick together right now.
say to you, my sisters and my brothers, right on, sister. Right on, brother. Dig this. If we keep on pushing on, oh, we got to make it a little bit further. We got to make it a little further. All we got to do is try, try, try. And some of us, we're trying so hard. We're trying so hard. We're trying so hard. Trying so hard to be somebody. Mm-hmm. We're trying so hard, although they're holding us back. And it stands to reason that they're doing us like that. You know what? It is. I believe. It's because we're black. Uh-huh. But hey, we can't stop now. We can't stop now. We got to keep on, keep on, keep on, keeping on. We got to keep on, keeping on. I know and I know and I know that you know that I know it ain't right. That they hold us, hold us, hold us back. They're holding us back. They're holding us back. I wonder. Sometimes I sit down, sit down, and I wonder.
እንደ ሰው ያሰብኩት ደረጃ ለመድረስ ህልሜ የማይሳካው በቆዳዬ ቀለም ጥቁር ስለሆንኩ ይሆን እንዴ? Is it because I am black? የተሰኘውን የሲል ጆንሰንን ዜማ ነበር ያደመጥነው። በብሉስና በሶል እንዲሁም በጃዝ የሙዚቃ ጫወት ስልት ዕውቅናን ያተረፈው ሲል ጆንሰን በመጪው ሐምሌ ወር የ84 ዓመት የዕድሜ ባለጸጋ ይሆናል። What is going on? በመቀጠል የምናደምጠው የማርቪን ጌይ ዜማ ነው።
There's far too many of you dying. You know we've got to find a way to bring some loving here today. Father, Father, we don't need to escalate. Let's go.
እንደ አውሮፓውያን አቆጣጠር በ1971 የዛሬ 49 ዓመት ዋትስ ጎይን ኦን ብሎ በመሰየም ማርቪን ጌይ ካወጣው 11ኛው የስቱዲዮ አልበም ውስጥ የአልበሙን መጠሪያ ያደረገውን ዋትስ ጎይን ኦን የተሰኘውን ዜማውን ነበር ያደመጥነው። የማርቪን ጌይን አንድ ዜማ ብቻ ሰምቶ ዝም ማለት ይከብዳልና Got It, Give It Up የተሰኘውን ዜማውን እናደምጣለን። ጋረድ ጊብራፕ የተሰኘውን የማርቪን ጌይን ዜማ ነበር ያደመጥነው። ከ1960ዎቹ ጀምሮ የሞታውንን የሙዚቃ ቅጅ ካምፓኒ በዓለም እውቅናን እንዲያገኝ ካደረጉት በርካታ ድምፃውያን መካከል ማርቪን ጌይ ዋነኛው ነው። የዋሽንግተን ዲሲ ተወላጅ ሆነው ይህ ታዋቂ ሙዚቀኛ ገና የ44 ዓመት ወጣት እያለ ነው በወላጅ አባቱ የተገደለው። እናትና አባቱ ሲጣሉ ጣልቃ ገብቶ ለመገላገል ሲሞክር ነው 45ኛ ዓመት ልደቱን ሊያከብር አንዲት ቀን ሲቀረው እንደ አውሮፓውያን አቆጣጠር ሚያዝያ 1984 በ44 ዓመቱ በገዛ አባቱ ሕይወቱ ያለፈችው። እስቲ በመቀጠል ደግሞ ብሩስ ስፕሪንግስቲን ከተጫወታቸው ዜማዎች መካከል ማይ ሲቲ ኦፍ ሩን የተሰኘውን ዜማውን እናደምጥለት። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Prayer for our fallen brothers and sisters. There's a blood-red circle on the cold, dark ground, and the rain is falling down. The church door's thrown open. I can hear the organ song, but the congregation's gone. My city of ruin, my city of ruin. Now the sweet bells of mercy drift through the evening trees. Young men on the corner like scattered leaves. The boarded up windows, the empty streets, and my brother's down on his knees. My city of ruins, my city of ruins. Come on, rise up, 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 come on. Come on, rise up. Now there's tears on the pillow, darling, where we slept. And you took my heart when you left. Without your sweet kiss, my soul is lost, my friend. Tell me, how do I begin again? My city's in ruins. My city's in ruins. Now with these hands, with these hands, with these hands, with these hands, I pray, Lord,
with these hands, with these hands,
I pray for the strength, Lord,
with these hands, with these hands,
I pray for the faith, Lord.
መኮንን በሙዚቃው ዘና አድርጎ ስላቆየን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታበላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
Come on, right.